በኢትዮጵያ ሀገር ውስጥ ቋንቋ በወጉ ያልተጻፈ ከ1921 እስከ 28 ያለው የኢትዮጵያ አቪዬሽን ታሪክ ላይ የሚያተኩር ፀሐይ የኢትዮጵያ አቪዬሽን አጀማመር የተሰኘ መጽሐፍ በካፒቴን ዘላለም አንዳርጌ ተጽፎ ገበያ ላይ ከሰሞኑ ውሏል። መጽሐፉ በዋናነት ፀሐይ የተባለችና በ1928 ኢትዮጵያ ውስጥ ተሰርታ አገልግሎት ከመስጠቷ በፊት በኢጣሊያ ወረራ ምክንያት ወደ ሮም የተወሰደች አውሮፕላንን የሚያስተዋውቅ ነው። አሁን የትና በምን ሁኔታ እንዳለችም በዝርዝር ይተርካል።
ጀመረ ወደ መጽሐፉ ከመሄዳችን በፊት እስኪ ከአየር መንገድ ጋር ያለህ ትውውቅ መቼ ይጀምራል? ለምን ያክል ጊዜ አገልግለሃል?
34 ዓመት አየር መንገድ አገልግያለሁ። ከፓይለት ነኝ ተመርቄ በረዳት አብራሪነት በተለያዩ አውሮፕላኖች ላይ አገልግያለሁ። ከዛም በድገት ወደ ካፕቴንነት ተዛውሬ በተለያዩ አውሮፕላኖች ላይ አገልግያለሁ። ባለፉት 10 ዓመት ግድም ደግሞ የቦይንግ 777 እና ቦይንግ 787 ዋና አብራሪ ካፕቴን ሆኜ የምወደውና የማፈቅረውን ድርጅት እያገለገልኩ ነው።
ወደ መጽሐፍ ላይ ወዳለው ታሪክ እንምጣና በዛ ዘመን የነበረው የኢትዮጵያ አቪዬሽን ታሪክ ምን ይመስላል?
የኢትዮጵያ አቪዬሽን አጀማመር ቀደም ያለ ነው። ቀደም ብለን እንድንጀምር እና አድቫንቴጅ እንድናገኝ ያደረገን ትልቁ ነገር በነጻነት መኖራችን ነው። ምክንያቱም አንድ ተቋም ወይም ደግሞ አንድ አየር መንገድ ለማቋቋም በርካታ ገንዘብ ስለፈሰሰበት ብቻ ሳይሆን ሙያው የሚቀባበል ነው። አሁን ለምሳሌ ያህል የመጀመሪያው ፓይለት የሚቀጥለውን ያስተምራል የሚቀጥለውን እና እነሱን ትምህርት እየተቀበል ነው። እኛ ደግሞ የተማርነውን ደግሞ ከኛ በታች ላሉት እነሱን ደግሞ እንደዚህ የሚቀጥል ነገር ነው እና የኢትዮጵያ አቪዬሽን በዚህ ጥሩ አድቫንቴጅ አግኝተናል ብዬ አስባለሁ።
መጽሐፍ ላይ ከጣሊያን ወረራ በፊት የኢትዮጵያ አቪዬሽን ታሪክ ከዛ በፊት መኖሩ ብቻ ሳይሆን አብራሪዎችን የማሰልጠን ደረጃ ላይ እንደነበር ጠቀስ ታደርጋለህ እና እስኪ ንገረን የዛን ጊዜ የነበረው የአብራሪነት ስልጠና የቴክኒሽያንነት ሁኔታ ምን ይመስል ነበር?
በመጽሐፉ ላይ እንደተጻፈው የአውሮፕላን አቀባብ እንዴት እንደነበረ በ1921 ዓመተ ምህረት ነው ኢትዮጵያ ለመጀመሪያ ጊዜ የገባው። ነሐሴ 12 1921 ዓመተ ምህረት ነው። ከፈረንሳይ አገር የተገዙ አውሮፕላኖች ነበሩ 3 አውሮፕላኖች። የመጀመሪያው አውሮፕላን ጅቡቲ ላይ ተገጣጥማ ወደ አዲስ አበባ እያበረረ ያመጣት ሙሴ ኦንድሬ ማይ የሚባል የፈረንሳይ 32 ዓመት ወጣት ነው። መጀመሪያ ያረፈበት ቦታ የአሁኑ የኢትዮጵያ አየር ኃይል ዋናው መስሪያ ቤት ወይም ደግሞ ኤርፖርቱም ያለበት ሀረር ሜዳ የሚባለው ቦታ ያለበት ቦታ ነው። ሌላ ሁለተኛ ሆኖ የገባው አውሮፕላን ጁንከርስ 33 የሚባል ተለቅ ያለ ኦል ሜታል ወይም ደግሞ ሙሉ ሰውነቱ ከአሉሚኒየም የተሰራ የዛን ጊዜ እንደ ብርቅ የሚታይ ነው። በአብዛኛዎቹ ሸራ መሳይ ጨርቅ ያላቸው አውሮፕላኖች ነበሩ። እነዚህን ሁለት አውሮፕላኖች በሚያዙበት ጊዜ ኮንትራት አግሪመንት ውስጥ ፓይለቶቹ በሚመጡበት ጊዜ ኢትዮጵያውያኖችን ያስተምሩልናል ብለው ንጉሠ ነገሥቱ ውል አስፈርሟቸው ነው የመጡት። ሲመጡ እነዚህ አውሮፕላኖች ከመጡ በኋላ የኢትዮጵያውያን ተማሪዎች ተመልምለው አዲስ አበባ ላይ ጃን ሜዳ ላይ ነው ትምህርት የጀመሩት። በጊዜው 7 የሚሆኑ ተማሪዎች ነበሩ የተመለመሉት።
መጽሐፉ ደግሞ የተሰየመው ፀሐይ ስለተባለች ኢትዮጵያ ውስጥ ተሰርታ ጥቅም ላይ ሳትውል በጣሊያን የተወሰደች አውሮፕላን ስም ነው እና እስኪ ስለ ፀሐይ ደግሞ አጫውተኝ። ኢትዮጵያ በዛን ወቅት አውሮፕላን የመስራት አቅም ነበራት?
በእርግጥ አውሮፕላኗ ለመስራት ትችላለች። ለመስራት ያስገደደበትም የገፋፈውበትም ሁኔታዎች አሉ። ምንም እንኳን በ1927 መጨረሻ እና 28 ዓመተ ምህረት የኢጣሊያ ኢትዮጵያን የመውረር ጦርነት ብታደርግ ከመጀመሪያው ጀምሮ ኢጣሊያ ተዘጋጅታበት ነበር። ለምንድን የተዘጋጀችው? ኢትዮጵያ ምንም አይነት የጦር መሳሪያ እንዳታገኝ፣ ራሷን እንዳታስታጥቅ እና እንዳትደራጅ እና እንዳትከላከላቸው፣ የጦር አውሮፕላን ኢትዮጵያ እንዳይኖራት መከላከሉ በራሱ ኢትዮጵያውያኖች ላይ በጣም ትልቅ ችግር ሆኗል። ምክንያቱም እነዚህ ያልኳቸው ቅድም አውሮፕላኖች ጅቡቲ ላይ ደርሶ እንኳን ከጅቡቲ አዲስ አበባ ለመግባት ኢጣሊያን በውስጥ በመደገፍም ከኢጣሊያ ጋር ላለመገጨትም፣ ለምሳሌ ጅቡቲ በፈረንሳይ ቁጥጥር ስር ነበረች፣ ፈረንሳዮቹ እንደዚሁም እንግሊዞቹ ተጽዕኖ ያሳድሩ ነበር። አውሮፕላን ወደ ኢትዮጵያ እንዳይገባ፣ ምንም አይነት መሳሪያ ወደ ኢትዮጵያ እንዳይገባ ገና ቀደም ብሎ ነበር ሲዘጋጅበት የነበረው። በዚህ ምክንያት አውሮፕላን ከውጭ ከሚገባ ይልቅ ኢትዮጵያ ውስጥ ቢሰራ የተሻለ ይሆናል የሚል ሐሳብ ኢትዮጵያ ውስጥ ፈልቆ አንድ ቬቨር ሚባል ጥሩ መሐንዲስና ጥሩ ጎበዝ የነበረ ሰው ከኢትዮጵያውያን መካኒኮች ጋር በመሆን በ1927 ዓ.ም በታህሳስ ወር ላይ አውሮፕላን ጃንሜዳ ቆርቆሮ ውስጥ ሰርተው ጨርሰው ለንጉሠ ነገሥቱ ሲያሳዩ ንጉሠ ነገሥቱም ደግሞ በሴት ልጃቸው ስም በልዕልት ፀሐይ ስም ፀሐይ ብሎ ሰይመዋታል። አውሮፕላኗ እጅግ በጣም የምታምር እጅግ የተዋጣላት በዛን ጊዜ አይደለም ዛሬ እንኳን ሲታይ የስፖርት መኪኖች የምትመስል እና በጣም የምትገርም አውሮፕላን ነች። ይቺ አውሮፕላን በ1927 ዓ.ም ተሰርታ ለመጀመሪያ ጊዜ አዲስ አበባ ላይ በረራ አድርጋ የመጀመሪያ ምናልባት በእርግጠኝነት መናገር ባይቻልም በአህጉራችን የመጀመሪያዋ ነች ብዬ የማምንባት አውሮፕላን እጅግ በጣም በሚያምር ሁኔታ ተሰርታለች። መሐንዲሱ ቬቨር እጅግ በጣም ብልህ ስለነበረ ለአዲስ አበባ ተመጣጣኝ የሆነ ሞተር እጅግ በጣም ለበረራ አስፈላጊ የሆነ በፊት የነበሩት ሞዴሎች ላይ ያልነበሩ ፍላፕስ ቢባል ሲነሱ በቅጽበት ቶሎ ከመሬት እንዲነሱ በሚያርፍ አውሮፕላኖች አሁንም አለ ሁሉም አውሮፕላኖች አላቸው በሚያርፍበት ጊዜ ደግሞ ፍጥነታቸውን ቀንሶ ቶሎ እንዲቆሙ የሚያደርግ ሌሎች ነገሮችን ዲዛይን አድርጎ ጥሩ አድርጎ ነው የሰራው። ኢትዮጵያውያን መካኒኮች በዚህ ተሳትፈዋል እና ስማቸውም ተገልጿል አስተዋጽኦ አድርጓል አሻራቸውን አሳርፈዋል።
ታዲያ ፀሐይ እንዴት ከሀገር ወጣችና በጣሊያኖች እጅ ወደቀች?
በ1928 ዓ.ም ጣሊያኖቹ አዲስ አበባን ሲቆጣጠሩ አዲስ አበባ ላይ ሶስት አውሮፕላኖች ያገኛሉ። ጣሊያኖቹን በጣም የገረማቸው ፀሐይ የምትባለው አውሮፕላን ጃንሜዳ ላይ ሲያገኛት የት ሀገር እንደተሰራች ማን እንደሰራች ሜክ ኤንድ ሞዴል ሁሉ ማወቅ እስኪገርማቸው ድረስ ነው ከደብዳቤያቸው ከተጻጻፉት ደብዳቤዎች የተረዳሁት። እና መጀመሪያ ከአዲስ አበባ የተወሰደችው በ1929 ዓ.ም ነው። እንደሄደች ጣሊያን ሀገር ውስጥ የነሱ ሮያል አየር ኃይል አካዳሚ ነው የተቀመጠችው። ከዛ ደግሞ አዘዋውረዋት ቫንቬትሊ ካዴርታ ቤተ መንግስት ለተወሰነ ጊዜ ተቀምጣለች። በሁለተኛው ዓለም ጦርነት ተርፋለች። ከዛ በ1950ዎቹ መጀመሪያ ላይ ቱሪን የሚገኘው የኢጣሊያ አየር ኃይል ሙዚየም ውስጥ ለህዝብ መታየት ጀመረች። በዚህም ጊዜ ግን አውሮፕላኗ ስትሰራ ጃንሜዳ ላይ ብርማ ግራጫ አይነት ቀለም ኖሯት አውሮፕላኗ ወገቧ ላይ በትልቁ ፀሐይ የሚል በግራና በቀኝ ተጽፎባታል። የኢትዮጵያ ባንዲራ ተደርጎባታል። ጭራዋ ላይ ደግሞ አነስ ባለ ጽሁፍ በአማርኛ ኢትዮጵያ አንድ ከስር ደግሞ በእንግሊዝኛ ኢትዮጵያ ወይም ደግሞ በላቲን ቃል ኢትዮጵያ ዋን ተብሎ ተጽፎባት ነበር። ይሁን እንጂ ቱሪን የሚገኘው ጣሊያን ሙዚየም ሲያመጣቸው ለመጀመሪያ ጊዜ ያንን የእኛን ቀለም አጥፍተው ደማቅ ቀይ ቀለም አድርገዋት ነበር። በ1977 ዓ.ም በእኛ አቆጣጠር አውሮፕላኗን ያወጡና ሌላ የአየር ኃይል ግቢ ውስጥ ያስቀምጧታል እና ለ33 ዓመት እዛ ውስጥ ተቀምጣ ነበር።
እንግዲህ ፀሐይም ከታሪኳ በተጨማሪ አሁን ያለችበትን ሁኔታ ለማወቅ ደግሞ ጣሊያን ድረስ ሄደህ አግኝተሃታልና እንዴት አገኘሃት? ያለችበት ሁኔታስ ምን ይመስላል?
ፕሮፌሰር ግሪገሪ አሌጂ የሚባሉ በጣም የተከበሩ ሰው ከእሳቸው ጋር ግንኙነት ፈጥሬ አውሮፕላኗ ማየት ፈልጋለሁ እባክዎ አውሮፕላኑን እንዳያት አድርጉኝ ብዬ በጣም ረጅም በጣም ረጅምና አሰልቺ የሆነ ጊዜ ነው በርካታ ነገሮች ደብዳቤ ከተጻጻፍን በኋላ ፍቃድ ተገኝቶ በ2010 ዓ.ም የተከለከሉ አየር ኃይል ግቢ ውስጥ ድረስ በመግባት አውሮፕላኗን ለማየት ችያለሁ።
ሙሉን ደግሞ የአውሮፕላኗን ሁኔታ እና የመሳሰለውን ከመጽሐፍህ ላይ አድማጮቻችን ማየት ይችላሉ። ሁሉንም ነገር እዚህ ላይ እንዳናወጣው መጽሐፍን የበለጠ ደግሞ አጓጊ የሚያደርገው ይመስለኛል ስለሷ ለማወቅ። እንግዲህ መጽሐፍህ 85 ዓመት እና ከዛ በላይ የሆነውን የአየር ኃይል እና የአየር መንገድ ታሪክ የሚያስስ ነው እና መረጃ ማግኘት ሂደቱ ቀላል አይመስለኝም። እንዴት ነው መረጃዎችን ያሰባሰብከው? ምን ያክል ጊዜ ፈጀብህ?
በእርግጥ ሁሉ ነገር የተመቻቸ አልነበረም። ለምን ስለ ፀሐይ ምንም ነገር ስላልተነገረ የታወቀ ነገርም ስለሌለ ነው። ስለዚህ ከምንም ነገር ተነስቶ መረጃ ማግኘት በጣም ይከብዳል። እኛ ሀገር ውስጥ ምንም አይነት መረጃ ማግኘት አልቻልኩም ስለዚህ አውሮፕላን። ስለዚህ ከተለያዩ ውጭ ሀገሮች በአብዛኛው ከፈረንሳይ፣ ከኦስትሪያ፣ ከጣሊያን፣ ከጀርመን ብዙ ነገሮች አግኝቻለሁ። ከአሜሪካና ከራሽያም ደግሞ የተሻለ መረጃዎች አግኝቻለሁ እና ይከብዳል። በእርግጥ ግን መረጃዎቹን በእንደዚህ አይነት ሁኔታ ነው ያገኘሁት። በተጨማሪ ደግሞ የተለያዩ የመካኒኮች ቤተሰቦች፣ የፓይለቶች ቤተሰቦች አንዳንዶቹ ደግሞ ከፓይለቶችም ከመካኒኮችም ደግሞ የተጻፈ ነገር ትንሽ ነገሮች ስላላቸው እነዛ መረጃዎች ከታሪኩ ጋራ የታሪኩን ማመሳከራነት ተጠቅሜበታለሁ።
አሁን እንዳልከው በአማርኛ የተጻፈ የዚህ ዘመን የኢትዮጵያ አየር መንገድ ታሪክ የሚገልጽ ብዙ የአማርኛ መጽሐፍም ሆነ ሌላ ነገር ብዙ የለምና እንደው በአጠቃላይ ይህን የኢትዮጵያ አቪዬሽን ታሪክ በመጽሐፍ መልክ ለዚህ ትውልድ እንዲደርስ ማድረግ አላማህ ምንድን ነው? የዛን ጊዜ ነበረውንና መጽሐፍም የሚዳስሰውን የኢትዮጵያን ታሪክ ለአሁኑ ትውልድ ማስተላለፉ ምን ይጠቅማል ወይ ምን የሚያስተላልፈው ነገር አለ ትላለህ?
እንግዲህ የነበርንበትን ከፍታ የደረስንበትን ደረጃ የት እንደነበር እንግዲህ ባለፉት 85 86 ዓመት ውስጥ አውሮፕላን መልሰን አልሰራንም። አውሮፕላን አሁን አድማጮቼ በደንብ ልብ እንዲይዙልኝ እፈልጋለሁ። አውሮፕላን መገጣጠምና አውሮፕላን መስራት ሁለት የተለያዩ ነገሮች ናቸው። አብዛኛው ሴንስ ያደርግ ይችላል አውሮፕላንዋ ተገጣጥማ ነው እንጂ ተሰርታ ሊሆን አይችልም። ነገር ግን እንዳልኩት እቺ አውሮፕላን ስፔሻል የሚያደርጋት ኢትዮጵያው በመሰራቷ ነው። ከዛ በኋላ አውሮፕላን ምናልባት ተገጣጥሞ ሊሆን ይችላል ግን አውሮፕላን አልተሰራም እና እቺ አውሮፕላን ታሪካዊ የሚያደርጋት በርካታ ነገር አለ። ለምሳሌ አይደል ከሁለተኛ ዓለም ጦርነት በፊት በመሰራቷና በኢትዮጵያ ውስጥ የተሰራች ብቸኛ አውሮፕላን በመሆኗ በጣም ታሪካዊ ነች። አቪዬሽንን በተመለከተ ምን ጊዜ ከሷን የምንነሳው አሰራሯን በተመለከተ ጃን ሜዳ ላይ በቂ ማሽነሪዎች በሌሉበት ቦታ በተራ ሰው እጆች በተራ ናቸው እንደዚህ ተሰራች ነች እና አሰራሯንም እዛ ላይ ድካሙንም አንዲት ብረት ለመቁረጥ ወይም ቅርጽ ለማውጣት የሚፈጀው እዛው ድካሙን እዛም ላይ ገልጫለሁ። በዓለም ላይ ደግሞ በ1920ዎቹ የተሰሩት አውሮፕላኖች ውስጥ የተረፉት እጅግ በጣም የሚቆጠሩ ትንሽ አውሮፕላኖች ነው ያሉት። እሱ ራሱ ስፔሻል ያደርጋታል። ሞር ኢምፖርታንትሊ ደግሞ ታሪኳ የዚች አውሮፕላን ታሪክ ምንጊዜም ቢሆን በዓለማችን ዝነኛ የሆኑትን ንጉሠ ነገሥት ግርማዊ ቀዳማዊ ኃይለ ሥላሴ ጋር በቀጥታ ግንኙነት ስለሚፈጥር ቫሊዩም አድ ያደርጋል።